ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞ ተጀምሯል። ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን። ዛሬ ምሽት ከወጣትነቱ ጀምሮ በማህበረሰብ ለውጥ ሲሰራ፣ ሲወተውት፣ ሲጽፍ፣ የመገናኛ ብዙሃን ለመገንባት ሲሰራ የቆየ አሁን ጎልማሳ ሆኛለሁ ይላል የጋቢና እንግዳችን ጃዋር መሐመድ። ጃዋር ወደ ኢትዮጵያ በዚህ ሳምንት መጨረሻ ሊገባ ነው።
በህዝቦች መካከል ግጭት እንዳይፈጠር፣ ግጭቶች ካሉ ደግሞ እንዲፈቱ እንፈልጋለን። በምስራቅ በምናደርገው ውይይት በኦሮሚያና በሶማሌ ድንበር የተፈጠረው ግጭት እንዲቆምና በፍጥነት ወደ ሰላም የምንገባበት ሁኔታ ላይ ከሁለቱም ማህበረሰቦች ጋር የሁለቱም ምሁራን፣ የሁለቱም አመራሮች የማቀራረብ ስራ እንሰራለን።
ወደ ተለያዩ የክልል ከተሞች በመጓዝ የማህበረሰብ ውይይት ሊያደርግ አቅዷል። በተለይ ከወጣቶች ጋር አብሮ ሊወያይ፣ አብሮ ሊሰራ በኢትዮጵያ የጥናትና ምርምር ተቋም ሊመሰርት ያስባል።
ሌት ተቀን አብሬያቸው እየሰራው አጠገባቸው ኖሬ አጠገባቸው ሆኜ የእነሱ ስሜት በቀጥታ ከፊታቸው ላይ አለማንበብ አለመቻሌ፣ ከእነሱ ጋር እነሱ ሲጋፈጡ የነበረውን ዱላ ጥይትና ቡጢ ለመጋፈጥ አለመቻሌ ሁሌም ቶርቸር ያደርገኝ ነበረ። አሁን እዛ በመገኘትህ የዱላውና የቡጢ ዘመኑን ቢያልፍ ከእነሱ ጋር ለመወያየት እነሱን ለማየት ነው ትልቁ ጉጉቴ ይሄ ነው።
ጃዋር በጋቢና ተሳፍሮ አብሮን ያመሻል። ተስፋውን፣ ህልሙን፣ ሊሰራ ያቀደውን፣ ኢትዮጵያ ሲገባ ደግሞ እንደዚህ ክፉኛ የናፈቀውን ጉዳይ ያብራራልናል። አስቀድሞ እንደገለጸው ዛሬ በምንጀምረው ቦሌ ቦሌ ተከታታይ ዘገባ ጋቢና ቪኦኤ ቦሌ ቦሌ ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ።
Gabina VOA. Let's cross boundaries together.
በርካታ ኢትዮጵያውያን ወጣት ጎልማሶች፣ አዛውንቶች ወደ ኢትዮጵያ ለመግባት በተለይ በውጭ ሀገር ይኖሩ የነበሩ በሀገራቸው ለመስራት ኢንቨስት ለማድረግ እንቅስቃሴ ጀምረዋል። የፖለቲካና ወከባ ስርዓትን ሸሽተው ክስ ተመስርቶባቸው ወደ ሀገር እንዳይገቡ ስማቸው በጥቁር መዝገብ ተቀምጦ ለዘመናት ሀገራቸውን ያላዩ ጉዟቸውን ወደ ኢትዮጵያ በቦሌ አውሮፕላን ጣቢያ በኩል ለማድረግ እያቀዱ ነው። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በሰሜን አሜሪካ ባደረጉት ጉብኝት ዜጎች ወደ ሀገራቸው እንዲገቡም ጠይቀዋል፣ እንዲሰሩም ጠይቀዋል፣ የቴክኖሎጂ ሽግግርም እንዲኖር ጠይቀዋል። ጋቢና ቪኦኤ ታዲያ የእነዚህን ተመላሽ ኢትዮጵያውያንን ተስፋ፣ ህልምና ቀጣይ ኑሮ የሚያሳይ አዲስ ተከታታይ ዘገባ ይጀምራል። ዛሬ ቦሌ ቦሌ ይባላል። ጋቢና ቪኦኤ ቦሌ ቦሌ። የዛሬው የጋቢና ቦሌ ቦሌ ዝግጅት እንግዳ ጃዋር መሐመድ ነው። በዚህ ሳምንት ማብቂያ ወደ ኢትዮጵያ ይገባል። እሁድ ዕለት በሚሊኒየም አዳራሽ ትልቅ ጉባኤ ጠርቷል። አነጋግሬው ነበር። ጃዋር መሐመድ የኦሮሚያ ሚዲያ ኔትወርክ ስራ አስፈጻሚ፣ ወደ አዲስ አበባ ወደ ኢትዮጵያ ለመግባት ጥቂት ቀናት ይቀርሃል። ይህንን አስመልክቶ ጉዞህ ምን እንደሚመስል ለመነጋገር ነው። በቅድሚያ ፈቃደኛ ስለሆንክ እናመሰግናለን።
ኖ ከአንተድና ቪኦኤንም ከልብ አመሰግናለሁ።
እንግዲህ በቅድሚያ በስንት ጊዜ ነው ወደ አገርህ የምትገባው?
የመጨረሻ ጊዜ ኢትዮጵያ የነበርኩት በ2008 እንደ አውሮፓውያን አቆጣጠር ነው። ከአስር ጊዜ በኋላ ነው ግን ከሀገሬ ወጥቼ ለትምህርት ከወጣሁ አሁን 15 ዓመት ሆነኝ። አሜሪካ ከመጣሁ 13 ዓመት ሆነኝ።
በዚች ትንሽ እድሜህ ብዙ የስደት ዘመን አሳልፈሃል ማለት ነው።
ኧረ ስደተኛ አልነበርኩም፣ በትምህርት ላይ ነበርኩ። ከዛ በኋላ ከኢትዮጵያ መንግስት ጋር ቂም ስንያያዝና ነገሮች ሲጦፉ ፓስፖርቴንም አላሳድስ አሉ። እዛ ያው እዚሁ ቀረሁ ለጊዜው። ያው አሁን ልመለስ ነው።
እንግዲህ አሁን ምንድን ነው የፖለቲካው ሁኔታ? ለውጡን ከጠቅላይ ሚኒስትሩ ጋር በሚኔሶታ በመድረክ እጅ ለእጅ ተጨባብጣችሁ በመደመር ጉዞ ላይ በሶስቱ የዩናይትድ ስቴትስ ከተሞች በተካሄደው በተለይ በሚኔሶታ በሰፊው ነው ከመሪዎቹ ጋር የተወያያችሁት። እስኪ ውይይታችሁ ምን ይመስል ነበረ? በአጠቃላይ ወደ ሀገር ውስጥ እንድትገባ የጋበዙ ሁኔታዎች ምንድን ናቸው?
ወደ ሀገር ለመግባት ከወሰንኩ ቆይቻለሁ። ድሮም ያልገባሁት አንደኛ ሀገር ቤት ብዙ ነገር መስራት ስለማልችል ከዚህ የሚሰራውን ነገር ለዛ ነው። በተያ ደግሞ ክስ ነበረብኝ። ክሱ ከተነሳ እና ሁኔታዊ ከተመቻቹ መመለስ አለብኝ ብዬ ከወሰን ከወር አለፈኝ። ከአመራሩ ጋር ብዙም የተወያየ ነው ስለ እኔ ጉዞ የዛን ያህል አልነበረም። የደህንነት ጉዳይ ብቻ ነው የተወያየ ነው። ግን በሀገር ጉዳይ ላይ እየሰሩ ያሉትን ስራ አፕዴት ሰጥተውኛል። እኔም የሚታይኝን ድክመቶች በተለይ በሀገሪቷ ውስጥ የጸጥታ ጉዳይ በማስፈን በፍጥነት ሀገሪቷን ወደ ዲሞክራሲ ለማሸጋገር መደረግ ያለባቸው በምርጫ ጉዳይ ላይ ከተቃዋሚው ጋር መደራደር እንዳለባቸው፣ ኢኮኖሚውን በፍጥነት መልሰን ማቋቋም እንዳለብን፣ በኢህአዴግ ውስጥም ውይይቶች እንዲካሄዱና ነገሮች ወደዚህ ጭህ እንዳይመሩ የመቀልበስ ሁኔታ መካሄድ እንዳለበት፣ በክልሎች መካከል ያሉ ግጭቶችንም በሰላም መለወጥ እንዳለብን፣ በክልሉ በቀጠናው ማለትም በኢስት አፍሪካም ያሉ ጉዳዮችን በናይሮቢ ሄጄ የታዘብኳቸውን ጉዳዮችንም እንዲሁም በአውሮፓ በተባበርኩበት ወቅት በተለያዩ መንግስታት እና ዲፕሎማቶች እንዲሁም ምሁራን ስለ ለውጡ ያላቸውን አስተያየት አካፍያቸው ሰፊ ውይይት አድርገናል።
ጃዋር፣ እንግዲህ በተለያዩ የውጭ ሀገር መሰረታቸውን አድርገው የመገናኛ ብዙሀንም እንደዚሁም ማህበረሰቦችን ከሚመሩት በእድሜ እንደው አነስ የምትለውም አንተ ነህ። ኢትዮጵያ ውስጥ በጣም ሰፊ የሆነ የወጣቶች እንቅስቃሴ ከመንገድ ጀምሮ እስከ ማዕከላዊ የፖለቲካ ስልጣን ድረስ ከፍተኛ የሆነ የወጣቶች ወይም በእድሜ አነስ ያሉ ሰዎችን፣ የሌላ ትውልድ ሰዎችን ያሳተፈ የፖለቲካ እንቅስቃሴ ይታያልና አንተንም የዚህ አካል እንደሆንክ ነው ብዙዎች የሚያምኑት። በአጠቃላይ ወጣቱ በኢትዮጵያ የሚያደርገው የፖለቲካ እንቅስቃሴ አልፎም ደግሞ አንተ የሚኖሩ ተሳትፎ ምን ይመስላል? በአጠቃላይ ሁኔታው
ትዝጋ ላይ ነው። የዛሬ ምን አረጀን አለም የዛሬ 8 ዓመት 9 ዓመት ስንወያይ ነበረ። የሀገራችን ፖለቲካ በአባቶቻችን ትውልድ ታንቆ ስለተቀመጠ ወጣቱን መጀመሪያ ነጻ አውጥተን የፖለቲካ ተሳትፎን ማሳደግ አለብን ብለን አንተን በሚዲያው እኔም በተለያየ መልኩ ስንሳተፍ ነበረ። የተሳካልን ይመስለኛል። ዛሬ በመንግስት ውስጥ እንዲሆን በጣም ብዙ ወጣቶች በአመራር ደረጃ ከሚኒስትር እስከ ክልላዊ አመራር የያዙበት ሁኔታ አለ። በተቃዋሚውም መልክ፣ በሚዲያውም፣ በአካደሚያውም አይ ቲንክ የእኛ ጄኔሬሽን አባቶቻችን ተቆጣጥረውት የነበረውን የፖለቲካ መድረክ ለህዝቡ ጥቅምና ለሽግግር ሲል መልሶ እየተቆጣጠረ ያለበት ሁኔታ ነው ያለው። በዚህ ውስጥ እኔም የራሴን ሚና ተጫውቻለሁ። ከእንግዲህ እኔም አንተም እኮ ወጣቶች አይደለንም። ከእንግዲህ አሁን ወደ ጉልምስና እየሄድን ነው፣ ሽበት እየመጣ ነው። እንደ ድሮ ብዙም መዝለል አንችልም። ከእንግዲህ ነገሮችን የማርገብ ሰላም የማምጣት በእድገት የማምጣት ላይ የሚቀጥለው ትውልድ የተጎሳቆለች ጭቆና ያለባት ኢትዮጵያ ሳይሆን ሰላም ያለባት ዲሞክራቲክ የሆነች ህዝባችን ጥሮ ግሮ ተስማምቶ ተደማምቶ የሚኖርበት ሀገር ለመገንባት ኃላፊነት ያለብን እንደሆነ ነው የሚታየኝ። ይህንን ኃላፊነት ለመውጣት ነው የምመለሰው።
እንግዲህ የምትመለሰው ለጥቂት ጊዜ ነው። እቅድህ ምንድን ነው? እንደዚሁም የማህበረሰብ ጉባኤ አስበሃል እና እስኪ ከጉባኤው ተነሳና የረጅምና የአጭር ጊዜ እቅድህ እንነጋገራለን።
እንግዲህ በሚሊኒየም አዳራሽ የእሁድ ዕለት የሚመጪው እሁድ ሐምሌ 29 ትልቅ ስብሰባ አለን። እዚህ ላይ ከፍተኛ የመንግስት ባለስልጣናት በሙሉ የተቃዋሚ አመራር፣ የሀገር ሽማግሌዎች፣ የሃይማኖት መሪዎች ኦፍኮርስ እንዲሁም ወጣቱ በስፋት ይሳተፋል። እዚህ ይህንን ድል ሁለት ነገር ነው የምናደርገው። አንደኛ ወይም ይህንን በይፋ የምንመረቅበት ነው። ዋነኛው ግን የዛሬ 2 ዓመት በትግሉ ጊዜ በኦሮሚያ ሙሉ ትልቅ ሰልፍ የተካሄደበት ግራንድ ኦሮሞ ፕሮቴስት ያልነው የኦገስት 6 ሰልፍ ነበረ። ትግሉን ትራንስፎርም ያደረገ ስለነበረ ያንን ቀን ለማስታወስ በዛ ላይ የተሰዉ ወንድሞቻችንን ለማስታወስ ነው የምንመለሰው። በዛ ላይ ለሀገር ግንባታ ለወደፊት ምን ማድረግ ያለብን የሚል ላይ ሰፊ ያሉ ንግግሮችንና ትዕይንቶችን እንሰራለን ብለን እናምናለን። ከዛ በኋላ በአዲስ አበባ ዩኒቨርሲቲ፣ በድሬዳዋ፣ በሐረር፣ በጅማ፣ በመቀለ እንዲሁም በጎንደር ከምሁራንና ከህዝብ ጋር ውይይት ለማድረግ አስቤያለሁ። እኔም ፕሮፌሰር እስኬልም ሌሎችም አብረን የምንሄደው በዚህ ላይ ትልቁ በተለይ በዚህ ዙር ትልቁ አቴንሽን የሰጠ ነው። በህዝቦች መካከል ግጭት እንዳይፈጠር፣ ግጭቶች ካሉ ደግሞ እንዲፈቱ እንፈልጋለን። በምስራቅ በምናደርገው ውይይት በኦሮሚያና በሶማሌ ድንበር የተፈጠረው ግጭት እንዲቆምና በፍጥነት ወደ ሰላም የምንገባበት ሁኔታ ላይ ከሁለቱም ማህበረሰቦች ጋር የሁለቱም ምሁራን የሁለቱን አመራሮች የማቀራረብ ስራ እንሰራለን። እንዲሁም ደግሞ በሐረሪ ክልልና በአካባቢው ባሉ የኦሮሞ ወረዳዎች ለማከል ያሉ ትንንሽ ችግሮችንም ለማፍታት እንጥራለን። በመቀሌ የትግራይ ህዝብ አሁን ሚስ ያሉ አንዳንድ ችግሮችንና የነሱን ስጋት ለማዳመጥ ነው ወደዛ የምናቀናው። በአማራ ክልል ደግሞ የተጀመረውን የሁለቱን ህዝቦችና አመራር የማቀራረብ ስራ የበለጠ ለማጠናከር ሙከራ የምናደርግበት ይሆናል። በጅማም ደግሞ በምዕራቡ የሀገራችን ክፍል ያለው ብሳትነት በተጠበቀ መልኩ ህዝቡ ተከባብሮ ወደ ግጭት ሳይገባ የሚሄድበትን ሁኔታ ልንወያይ ነው እና በዚህ መልኩ ነው እቅድ ያዝ ነው። ይሄ የመጀመሪያው እቅዳችን ነው። ከዛ በኋላ ግን ሰፊ የሆነ በተለይ እንደ ሚዲያም ሆነ እንደ ምሁራን ያለንን ኃላፊነት ለመወጣት አቅደን ነው ይህን ያለ ነው። ሄኖክ፣
እንግዲህ ይህንን በምን አቅም ነው የምታደርጉት? እንደ መገናኛ ብዙሀን መሪዎች ወይም ደግሞ እንደ ማህበረሰብ ለውጥ አቀንቃኞች በምን አቅም ነው ይህንን ልታደርጉ ያሰባችሁት?
ከሁሉም እያጣቀስን ነው። ከሚዲያውንም እንጠቀማለን። በምሁራን ደረጃም እናደርገዋለን። ተሰሚነትም ስላለን በሁሉም እናደርጋለን። ሁሉም ነገር ወደ ጦር ግንባር አይደለ አሁን ደግሞ ነበር ሲባል የነበረው አሁን ሁሉም ነገር ወደ ሰላምና ዲሞክራሲ ግንባታ ልናደርገው እንፈልጋለን። ያለንን ማንኛውንም ሪሶርስ እውቀታችንን፣ ተሰሚነታችንን፣ ያሉንን ተቋሞች በሙሉ በመጠቀም የፖለቲካ አመራሩ ሽግግሩን በፍጥነት እንዲያደርግ ጫና እየፈጠርን ህዝባችን ደግሞ የጫናው አካል ግን እንቅፋት ሊሆኑ የሚችሉ ይህንን ሽግግር ሊያስተጋግሉ የሚችሉ ግጭቶችና አንዳንድ ችግሮች በመንግስት ብቻ ሳይሆን በሲቪክ ማህበራት በሲቪክ ኮሚኒቲው መሰራት ስላለባቸው ያንን እኛ እንደ ሚዲያም እንደ ምሁራንም እንደ ዜጎችም እንደ ታዋቂ ግለሰቦችም ሚናችን በመጫወት ህዝባችንና ለውጥ እያደረገ ያለውን የመንግስት አመራር ልናግዝ እንሞክራለን።
እንግዲህ የቀድሞ የአዲስ አበባ ዩኒቨርሲቲ ፕሮፌሰርን የአፍሪካ ሂስትሪ መምህሬን ዶክተር እዝቅኤል ጋቢሳን ይዘህ ነው የምትሄደው። በአህጉሩ በስፋት በትምህርትም በማሳተምም ወጣቶችን ሜንተር በማድረግም ሰፊ ሚና የተጫወቱ ምሁር ናቸው። በአጠቃላይ ግን ጃዋር፣ ብዙ ሰዎች ጃዋር ወደ ፖለቲካ ይገባ ይሆን ይላሉ፣ አንተ ደግሞ የማህበረሰብ በተለይ የጥናት ተቋሞችን መመስረት ነው ትላለህ። ውሳኔ ላይ ደርሰሃል ወይስ አሁንም በበፊቱ አቋምህ ነው ያለው?
ያ የጸና አቋሜ ነው። ከልጅነቴም ሳስበው የነበረው ነው። እኔ ችሎታዬ ማስተማር ነው፣ አጂቴት ማድረግ ነው። አይ ቲንክ ኢትዮጵያ በአሁኑ ወቅት ጥሩ አመራር አላት። በመንግስት ውስጥም ጠንካራ አመራር አሉ። ልዩነታችን እንዳለ ሆኖ በራሳቸው መንገድ በፍጥነት የሚሄዱ የሚያስቡ ህዝብ የሚያዳምጡ አመራሮች በክልል ደረጃ መጥተዋል። ዶክተር አብይ፣ ለማ፣ ገዱ፣ ንጉሱ ጥላሁን፣ አምባቸው፣ አህመድ ሺዴ በጣም ኢምፕረስ ሆኛለሁ እዚህ ባየኋቸው መልኩ። ስለዚህ በመንግስት ውስጥም ጥሩ አመራር መጥቷል። በተቃዋሚውም ደረጃም ሰብሰብ ባይሉም በቀለ ገርባ፣ እነ መረራ ጉዲና፣ ዶክተር ብርሃኑ ነጋ ሲመለስ እነዚህ በቂ የሆነ የፖለቲካ አመራር ይሰጡናል የሚል ተስፋ አለኝ። ስለዚህ እኔ ባለሁበት ምህዳር ውስጥ ባለሁበት ህዋ ውስጥ መቀጠል ፈልጋለሁ። ይሄም የሲቪክ ማህበራት የሲቪክ ስራ፣ የምሁራን ስራ፣ የሚዲያ ስራ፣ የቲንክ ታንክ ስራ። ቲንክ ታንክ አቋቁማለሁ ስመለስ። አሁን እዛ ምሁራኑ የፖሊሲ ግብአት የስትራቴጂ ግብአት ለፖለቲካ አመራሩ ለተቃዋሚም ሆነ ለመንግስት አመራሩ መስጠት መቻል አለባቸው። እዚህ የምንኖርበት ሀገር እንደምታውቀው ይሄ ነው። በተለይ ዲሲ ስለምትኖር የፖለቲካ አመራሩ የሚሰራውንም የሚያወራውንም የሚቀልባቸው ቲንክ ታንኮች ናቸው። እውቀትን ዩኒቨርሲቲዎች እውቀት ያመነጫሉ። ቲንክ ታንኮች እነኛን እውቀት በአጤራራ መልክ አሳምረው አስተካክለው ለፖለቲካ አመራሩ ያጎርሳሉ። ፖለቲካ አመራሩ ደግሞ ያንን እውቀት በመጠቀም ሀገር ይመራል፣ ሀገር ይገነባል። እዛ ውስጥ ነው መሳተፍ ፈልገው እንጂ በፖለቲካ አመራር ውስጥ ለመውጣት ፍላጎትም አላማውም የለኝም። ለሚቀጥሉት ጥቂት ዓመታት በተለይ በሰላም ላይ በመስራት ከዛ በኋላ ጡረታ በመውጣት በኢትዮጵያ ታሪክ ለመጀመሪያ ጊዜ በያንገስት ኤጅ ጡረታ የወጣ በሚል ከአንተ ሽልማት ለመቀበል እያሰብኩ ነው።
ይህን በቃ እንዲሳካሉ ሁሉ እመኛለሁኝ። ግን እንደው ከዚህ ጋር ተያይዞ ስለ ፖሊሲውም ስላነሳ እስካሁን ባለፉት ከሶስት ወር በላይ ባሉት ጊዜ ውስጥ በርካታ ነገሮች የአካባቢ ሰላም ጸጥታን በተመለከተ፣ የኤርትራን ጉዳይ በተመለከተ፣ በሀገር ውስጥ ያለውን የፖለቲካ ሁኔታ የፖለቲካ እስረኞችን በተመለከተ በጣም በርካታ ስራዎች ተሰርተዋል። መሰራት አለባቸው ተብለው ደግሞ የሚታመኑትን መጠቆም ነውና በተለይ እንዳንተ የማህበረሰብ ለውጥ አቀንቃኝ ሰዎች ስራም ኃላፊነትም አሁን የምትጓዝበት በተለይ በህዝቦች መካከል ዘርን ያማከለ ሃይማኖትን ያማከለ ግጭቶች ይታያሉ። በሀገሪቱ ውስጥ በተለይ የአካባቢ የቀበሌ የጎጥ አስተዳደር ጋቨርናንስን በስፋት ኃላፊነትና ተጠያቂነት ባለው የማስፈን ስራ መሰራት እንዳለበት ይጠቆማል። የተለያዩ የሰብአዊ መብት ድርጅቶች የኢትዮጵያ መንግስት የዜጎቹን ደህንነት ማስጠበቅ አለበት እያሉ የወተወቱ የሚገኙበት ሁኔታ ላይ ነው ያለነው አሁን። ከዛም ባለፈ የምጣኔ ሀብቱን ሁኔታ አንስተሃል። በአጠቃላይ በዚህ ጉዞ ታዲያ በተለያዩ የክልል ከተሞች ከወጣቶች፣ ከመሪዎች፣ ከተለያዩ ሰዎች ጋር በምትነጋገር ጊዜ የአካባቢ አስተዳደርን አስመልክቶ ለመንግስቱም የምታስተላልፈው መልእክት ምንድን ነው? የችግሩ መንስኤ ምንድን ነው ብለህ ታስባለህ? እንዴትስ ነው ከህዝቡ ጋር ይህንን አስመልክቶ የማህበረሰብ ውይይቱ ላይ ልትወያይበት ያሰብከው?
እንግዲህ ይሄ የመንግስት ኃላፊነት ብቻ አይደለም፣ ህዝቡም አብሮ መስራት አለበት። የኔና ያንተ ትውልድ ይሄ ወጣቱ አንድ ነገር አስመስክሯል። ጨቋኝ ስርዓትን ፍርክስክሱን ማውጣት እንደሚችል አንድ ጠመንጃ ሳይተኩስ በስትራቴጂ በመመራት ግራስሮት አክቲቪዝምን እና ሶሻል ሚዲያን በመጠቀም አምባገነናዊ ስርዓትን ማፍረስ እንደምንችል አረጋግጠናል። ያ ግን የትግሉ የመጀመሪያው አካል ብቻ ነው። ሁለተኛውና ፈታኙ የእኛ ትውልድ ሊያረጋግጠው ሊያስመሰክረው የሚገባው ዲሞክራሲያዊ፣ የተረጋጋ፣ ሰላማዊ፣ ልማታዊ ስርዓተ መንግስት መገንባት እንችላለን ወይ? ይሄ ትልቅ አሳይመንት ነው ለእኛ ትውልድ። ከነ መንግስቱ ነዋይ ጀምሮ የኢትዮጵያ ወጣቶች ዲሞክራሲያዊ፣ ሰላማዊ፣ ሁሉን ያማከለ የህዝብ መንግስት ለማቋቋም በብዙ መልኩ ታግለው ብዙ መስዋዕትነት ከፍለዋል። በእነሱ ጊዜ የእውቀት እጥረትም ነበረ፣ የሞዴል እጥረትም ነበረ፣ የመገናኛ እጥረትም ነበረ። በእኛ ዘመን ሁሉም የተሟላበት ጊዜ ስለሆነ ስርዓቱን በአጭር ጊዜ ውስጥ መለወጥ እንደቻል አዲስ ስርዓት መገንባት ደግሞ የሚያስቸግረን ምክንያት የለም። እኛ ፌል ካደረግን ያቺ ሀገር ፌል ታደርጋለች። ፌል ለማድረግ እኛ ለመውደቅ ደግሞ ምንም አይነት ኤክስኪውዝ የለንም። ስለዚህ አሁን ያለው ወጣት ቄሮ፣ ፋኖ፣ ዘርማው በተለያየ መልኩ የሚጠራው ወጣት ስርዓትን መጣል አስመስክሯል። አሁን ከትግል ፖለቲካ ከሬዚስተንስ ፖለቲክስ ወደ አስተዳደራዊ ፖለቲካ አክቲቪዝሙም ወደ አስተዳደራዊ አክቲቪዝም መለወጥ መቻል አለበት። የእኛ አይምሮ አስተሳሰባችን ራሱ ከእንግዲህ ከትግል ከዛ ከሬዚስተንስ ፖለቲክስ ወደ ገቨርነንስ ፖለቲክስ መለወጥ አለበት። በዚህ ላይ ሰፋ ያለ ውይይት ከወጣቱ ጋር ማድረግ መቻል አለብን። በምናደርጋቸው መድረኮች ላይ ከተቃዋሚም ከመንግስትም ከሲቪል ማህበራትም ተወካዮችን በማድረግ ክርክሮችን፣ ውይይቶችን በስፋት የምናደርገው ይሆናል። በዚህ ረገድ ጎጥ ግጭቶችን፣ የሃይማኖታዊ የሆኑ የብሔር፣ የቡድን፣ የቀበሌ ግጭቶች እንዴት ምንድን ነው መንስኤያቸው፣ እንዴት እናስወግዳቸው የሚለው ላይ ሰፊ ያለ ትንታኔ፣ ሰፊ ያለ ውይይት ማድረግ መቻል አለብን። ከእንግዲህ በኋላ አንዱ ማዶ አንድ ወዲህ ማዶ ቁጭ ብሎ እየተጫጫኸ መሄድ አንችልም። ትዝ ካለ የተገናኘን ጊዜ ዲሲ ላይ የማደርገው ፕሬዘንቴሽን ነበር
የገደል ማሚቱ
ሆኖ አንዱ ከማዶ ይጮኋል፣ አንዱ ከዚህ ማዶ ይጮኋል፣ በመካከል ሰይጣን አለ ድምፁን እየቀረየረ የሚያቀርብ። ያንን መስበር መቻል አለብን እና አይ ቲንክ ጠቅላይ ሚኒስትሩ በራሱ በኩል እየሞከረ ያለው እያመጣ ያለው ቲዎሪዎች አሉ። እነዛን ቲዎሪዎች ደግሞ በምሁራዊ ትንታኔ በልምድ በታገዘ መልኩ መሬት ማስወረድ መቻል አለብን። ጠቅላይ ሚኒስትሩም ሆነ የፖለቲካ አመራሩ ቃላቸው መሬት እንዲወርድ ጫና መፍጠር መቻል አለብን። እግርግራቸው ስር እየሄድን ምክርም ተቃውሞም እየሰጠን መሄድ መቻል አለብን። ይሄን ማድረግ አለብን። ለመንግስት የምመክረው ነገር ካለ ምንድን ነው? አንደኛ ይሄ መንግስት የሽግግር መንግስት መሆኑን ራሱን በደንብ መረዳት መቻል አለበት። እንደ ሽግግር መንግስት የእሱ ትልቅ ኃላፊነት ሀገሪቷ ድልድይ ላሳለች ከአምባገነናዊው የወዲህ ማዶ ሸለቆ ወደሚቀጥለው የዲሞክራሲ ተራራ ማሸጋገር ስለሆነ ይሄንን በጥንቃቄና በፍጥነት በቁርጠኝነት ማድረግ እንዳለባቸው፣ በተለይ ደግሞ የሚያደርጉትን ነገር በእልህና እኔ አሸነፍኩ አንተ ተሸነፍክ በሚል ሳይሆን ሁሉን በሚያካትት መልኩ ህግና ስርዓትን ማስከበሩ እንዳለ ሆኖ ግን ዲሞክራሲን ሊያሰፍን በሚችል በህዝቦች መካከል መቀራረብን ማምጣት በሚችል እንዲያደርጉት እማጸናለሁ፣ እመክራቸዋለሁ። ከወደታች ያለው መስተዳደርም የኃላፊነታቸው እንደ ድሮ ህዝብን መጨፍለቅ ሳይሆን አገልገል መሆኑን እንዲረዱት ማድረግ ሞክራለሁ። በተቃዋሚው ደረጃ ደግሞ ቁጭ ብለው በመግለጫ በጋዜጣዊ መግለጫ ብቻ ሳይሆን ህዝቡ ውስጥ በመግባት ህዝቡን በማደራጀት ህዝቡን በማሳመን ህዝቡን በማዳመጥ ላይ መስራት መቻል አለባቸው። የስርዓቱ የገዢ ፓርቲውን ድክመቶች አንጥሮ በማሳየት ብቻ ሳይሆን አልተርኔቲቭ የሆነ ተኪ የሆነ የተሻለ የፖሊሲ ስትራቴጂ በኢኮኖሚ ይሁን በማህበረሰባዊ ይሁን በህግ ይሁን በሁሉም መልኩ አልተርኔቲቭ ፖሊሲ እንዲያቀርቡ መምከር መክፋት ትሬኒንግ የመስጠት ስራ ላይ መሳተፍ አስፈላጊ ነው እና እዚህ ላይ እስካሁን ያካበትኩት ልምድ ከሌሎች ምሁራን ጋር በመሆን ለመስራት ፍላጎት አለኝ።
መልካም ጉዞ፣ መልካም የስራ ዘመን እመኝልሃለሁኝ ጃዋር። ግን ያው መቼም ሰው ከሀገር ርቆ በቆየባቸው ዘመኖች ናፍቆት ይኖራል እና አዲስ አበባ ስትገባ የናፈቀህና ልታደርገው የጓጓኸው ምንድን ነው? ሀረርስ
ተው እንጂ እሱን አድማጮች መልስ ይስጡት። እንግዲህ እዚህ ማየት በጣም ፈልጋለሁ፣ ሀገሬ ማየት ፈልጋለሁ፣ እናቴ ማየት ፈልጋለሁ። ከሁሉም በላይ ደግሞ ባለፉት 4 ዓመታት ሌት ተቀን ሲሰሩ ሲጥሩ ሲታገሉ የነበሩ ወጣቶችን አይናቸውን ማየት ፈልጋለሁ፣ ልጨብጣቸው ፈልጋለሁ፣ ላዳምጣቸው ፈልጋለሁ፣ አብሬያቸው ልሆን ፈልጋለሁ እና ትልቁ ቁጭት የነበረው ላለፉት 4 ዓመታት ሌት ተቀን አብሬያቸው እየሰራው አጠገባቸው ኖሬ አጠገባቸው ሆኜ የእነሱን ስሜት በቀጥታ ከፊታቸው ላይ አለማንበብ አለመቻሌ ከእነሱ ጋር እነሱ ሲጋፈጡ የነበረውን ዱላ ጥይትና ቡጢ ለመጋፈጥ አለመቻሌ ሁሌም ቶርቸር ያደርገኝ ነበረ። አሁን እዛ በመገኘትህ የዱላውና የቡጢ ዘመኑን ቢያልፍ ከእነሱ ጋር ለመወያየት እነሱን ለማየት ነው ትልቁ ጉጉቴ ይሄ ነው።
በጣም ነው የማመሰግነው። በድጋሚ መልካም ጉዞ፣ መልካም የስራ ዘመን ጃዋር መሐመድ።
እኔ የማመሰግናል ነው
ጋቢና ጉዟችን ይቀጥላል። ማምሻውን ወደ ደረሰን ዜና ይሆናል የምናልፈው። ኢትዮጵያ በኤርትራና በጅቡቲ መካከል ሰላም ለማስፈን እንደምትሰራ አስታውቃለች። ዘጋቢያችን እስክንድር ፍሬው በአዲስ አበባ የመንግስቱን መግለጫ ተከታትሏል።
ከኤርትራ ጋር እየተፈጠረ ያለው ሰላም ትሩፋት ለሌሎችም ጎረቤት ሀገራት እንዲተርፍ የጠቅላይ ሚኒስትር ዶክተር አብይ አህመድ ፍላጎት ነው። ይህ በተለያዩ አጋጣሚዎች ተገልጿል። ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር የፈጠሩት ሰላምና የመሰረቱት የግል ግንኙነት፣ ከጅቡቲው እስማኤል ጊሌ ጋር የዘለቀው መልካም ወዳጅነት ደግሞ ለሌላ የሰላም ስምምነት በር ሊከፍት የተዘጋጀ ይመስላል። በድንበር ይገባኛል ጥያቄ የሚወዛገቡት የጅቡቲና የኤርትራ መሪዎች አሁን ካለው ተጨባጭ ሁኔታ አንጻር ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ጥሩ የሚባል ግንኙነት አላቸው። እናም ኢትዮጵያ ይህንን ጥሩ ግንኙነት በመጠቀም በኤርትራና በጅቡቲ መካከል የሽምግልና ሚና ለመጫወት ዝግጁ መሆኗ ተገልጿል። የውጭ ጉዳይ ሚኒስቴር ቃል አቀባይ መለስ አለም ይህንኑ ነው ለአሜሪካ ድምፅ ያብራሩት።
እንግዲህ በኢትዮጵያ መንግስት በኩል ያለው አቋም ከኤርትራ ጋር ያለው ችግር መፈታት ከሁለቱ ሀገሮች ባለፈ ለአካባቢው ሀገሮችም ትልቅ ትርጉም አለው፣ ጠቀሜታው የጎላ ነው። ከኤርትራ ጋር የመቀራረብ ወዳጅነት የመስረት በህዝቦች መካከል አዲስ የቤተሰብነት ግንኙነት የሚመሰረተው ማንንም ሀገር ለመነጠል የትኛውንም ሀገር ለመንቀፍ ወይም ጥግ ለማስያዝ የሚደረግ እርምጃ አይደለም። ከኢትዮጵያ ብሔራዊ ደህንነትም ጥቅም አንጻር አስፈላጊ ስለሆነ ጅቡቲ ደግሞ በጣም ወዳጅ ሀገር ናት። በጣም ጎረቤት ሀገር ናት። በጣም ወዳጅ ህዝብ ነው። ከኤርትራ ጋር ያለው ችግር እንዲፈታ ኢትዮጵያ በአፍሪካ ቀንድ እንዳለች ትልቅ ሀገር፣ ትልቅ ህዝብ ኃላፊነትም አለባት። በዚህ መንፈስ እንቅስቃሴ ታደርጋለች። በኢትዮጵያ በኩል የኤርትራና የጅቡቲ ችግር እንዲፈታ የሰላሙ ትሩፋት ለነሱ እንዲደርስ በመሪዎቻችን በኩል ጽኑ ፍላጎት አለን። በሁለቱ ሀገሮች መካከል የሸምጋይነት ሚና እንዲኖር ፍላጎት አለን።
ከዚህ አንጻር የተጀመሩ ተግባራዊ እንቅስቃሴዎች አሉ። የሸምጋይነት ሚና ለመጫወት ፍላጎት አለ ብለውኛል።
እንግዲህ በኢትዮጵያ መንግስት በኩል ይሄ ፍላጎት በመሪዎቻችን በኩል ተገልጿል። ዝርዝር ጉዳዮችን አሁን አስተያየት መስጠት አልችልም።
ከኤርትራ ጋር እየተፈጠረ ያለው ሰላም ለኢትዮጵያ ተጨማሪ የወደብ አማራጭ የሚከፍትና አሰብን የመጠቀም እድል የሚያመቻች ነው። ኢትዮጵያ ለወጭና ለገቢ ንግዷ በዋነኛነት የጅቡቲን ወደብ ስትጠቀም ቆይቷም ይታወሳል። ቃል አቀባዩ አቶ መለስ እንደሚሉት ታዲያ ከኤርትራ ጋር እየተሻሻለ ያለው ግንኙነት ሊያስገኝ የሚችለው የወደብ አማራጭ በጅቡቲ በኩል የፈጠረው ቅሬታ የለም። የጅቡቲ ወደብም የኢትዮጵያ ዋነኛ የወደብ አማራጭ ሆኖ እንደሚቀጥል ነው ቃል አቀባዩ የተናገሩት።
ኢትዮጵያ በጣም ትልቅ ሀገር ነው። ትልቅ ሀገር ናት። ሰፊ መልክዓ ምድር አለ። የአሰብ ወደብ የሚቀርብባቸው ቦታዎች አሉ። የጅቡቲ ወደብ የሚቀርብባቸው አሉ። ይሄን አንድ ማስተካከል ያስፈልጋል። ሁለተኛ፣ አገሪቱ ውስጥ ካለው በጣም ሰፊ የኢኮኖሚ ግስጋሴና እድገት አንጻር ተጨማሪ ወደብ አማራጮችን እንፈልጋለን። የወደብ አማራጭ ሲፈልግ የላሙ ፕሮጀክት ሲጠናቀቅ የሞምባሳ ወደብን በዋነኛነት ለደቡብና ደቡብ ምስራቅ ኢትዮጵያ አካባቢዎች መጠቀም ያስፈልገናል። የፖርት ሱዳን በተመለከተ ለሰሜንና ሰሜን ምዕራብ አካባቢ እየተጠቀምን ነው። የጅቡቲ ወደብ ዋነኛ የወደብ አማራጫችን ሆኖ ይቀጥላል። ሰፊ ገንዘብ አፈሰንበታል።
አሰብን መጠቀም ቢጀመርም
ወደ 12 ቢሊዮን የሚያወጣ የመሰረተ ልማት ግንባታ ተካሂዷል። የባቡር፣ የመንገድ ወደብ አማራጮችን የመፈለግ ጉዳይ የአሰብ ወደብ ሲመጣ ተጨማሪ ወደብ አማራጭ ይሆናል። ይሄ ኢኮኖሚ ግስጋሴ በዚሁ ከቀጠል ተጨማሪ ወደብ የማያስፈልገን ምንም ምክንያት የለም እና በጅቡቲ በኩል ይሄ መረዳት አለ።
ስለዚህ የተገለጸ ቅሬታ የለም በይፋ ማለት ነው?
ቅሬታ የላቸው።
በኢትዮጵያና በኤርትራ መካከል እየተሻሻለ የመጣው ግንኙነት አሜሪካን ጨምሮ ከተለያዩ ሀገራት አዎንታዊ አስተያየት እያስከተለ መሆኑንም የውጭ ጉዳይ ሚኒስቴር ቃል አቀባይ ጠቅሰዋል። በቅርቡ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በዋሽንግተን የተነጋገሩት የዩናይትድ ስቴትስ ምክትል ፕሬዚዳንት ማይክ ፔንስ ይህንኑ ማንጸባረቃቸውንም ጠቁመዋል።
ክቡር ጠቅላይ ሚኒስትሩ ዋሽንግተን በነበራቸው ቆይታ ከኢትዮጵያውያን ጋር ከመገናኘት በተጨማሪ ከአሜሪካ መንግስት አስተዳደር ምክትል ፕሬዚደንት ማይክ ፔንስ ጋር ተገናኝተው ከአንድ ሰዓት የበለጠ ፍሬያማ በወዳጅነት ላይ የተመሰረተ ውይይት አካሂዷል። የውይይቶቹ ትኩረቶች በኢትዮጵያና አሜሪካ መካከል ያለው የሁለትዮሽ ግንኙነት፣ በኢትዮጵያ ያለው ወቅታዊ ሁኔታ እንዲሁም በአፍሪካ ቀንድ ሰላምና መረጋጋት ላይ ያተኮረ ነው። ከኢትዮጵያና አሜሪካ ግንኙነት አንጻር ይሄ ከ100 ዓመት በላይ የዘለቀው ግንኙነት የበለጠ እንዲተናከር የአሜሪካ ፍላጎት መሆኑን በክቡር ጠቅላይ ሚኒስትሩ የኃላፊነት ጊዜም በእነሱ በኩል ይሄው ግንኙነት ወደ ላቀ ደረጃ እንዲደርስ ፍላጎት እንዳላቸው ገልጸዋል። በ120 ቀናት ውስጥ ኢትዮጵያ ውስጥ የተከናወኑ ዘርፈ ብዙ ስራዎች አሉ። በተለይም የማሻሻያ እርምጃዎች አሉ። የፖለቲካ ምህዳሩን ለማስፋት የተካሄዱ እንቅስቃሴዎች አሉ። በኢትዮጵያውያን ዘንድ የአንድነት፣ የቅርባይነት፣ የመተባበር ስራ እየተሰራ ነው። ጠቅላይ ሚኒስትሩ በአካባቢው ሀገሮችና በመላው ሀገሪቱ ጉብኝት በማድረግ የኢትዮጵያ መንግስትን አቋም፣ ፍላጎትና ራዕይ በሚገባ ለማስረዳት ችለዋል። ይሄ በአሜሪካ በኩል በጥሩ ጎኑ የሚታይ ሊበረታታ የሚገባው እርምጃ እንደሆነ ምክትል ፕሬዚደንት ማይክ ለክቡር ጠቅላይ ሚኒስትሩ ገልጸውላቸዋል። ሌላኛው እንግዲህ በአፍሪካ ቀንድ ውስጥ እና በአጠቃላይም በአፍሪካ ትልቅ የሰላም ስኬት ተደርጎ እየተጠቀሰ ያለው በኢትዮጵያና ኤርትራ መካከል ያለው መቀራረብ፣ ወዳጅነት እሱ ነው። በዚህ በኩል ክቡር ጠቅላይ ሚኒስትሩ ከባለ ሲመታቸው ቀን ጀምሮ ከኤርትራ ጋር ያለው ግንኙነት እንዲሻሻል ላሳዩት ድፍረት የተሞላበት ቅንነት የተሞላበት ቆራጥ ውሳኔ ሙገሳቸውን ገልጸውላቸዋል። በኢትዮጵያና ኤርትራ መካከል ያለው ሰላም ከሁለቱ ሀገሮች ባለፈ ለአፍሪካ ቀንድ ሰላም ትልቅ ትርጉም እንዳለው፣ አስተዋጽኦ እንዳለው የሁለቱን ሀገሮች ስትራቴጂካዊ የጸጥታና ሰላም ደህንነት ጥቅም እንደሚያስከብር የገለጹ በት ስብሰባ ነው የነበረው። በአጠቃላይ በክቡር ጠቅላይ ሚኒስትሩና ምክትል ፕሬዚደንት ማይክ ፔንስ መካከል የተካሄደው በጣም ፍሬያማ ወዳጅነት የተሞላበት የሁለቱ አገሮች የጋራ ጥቅም የተረጋገጠበት ነው ብሎ ማለት ይቻላል።
እንግዲህ ጋቢና ዝግጅታችን በዚሁ ተጠናቋል። ከላይ በጀመርን ሙዚቃ ይሆናል የምንሰናበተው። ሃሽታግ ጋቢና ቪኦኤም በመጠቀም በትዊተርም በፌስቡክ ደግሞ አትቪዮ አማሪክ ላይ አስተያየቶቻቸውን ላኩልን። ታስተናግዳቸው ያመሸው ቴኖክ ሰማግዝር ነኝ። ሞክቢል ያበሮ ዝግጅታችንን መርቷል። በዚህ ሙዚቃ እንሰናበት። መልካም ምሽት።